ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መስከረም 24 2016 ዓ.ም ዝግጅታችን ጀመረ። ከምስራቃዊ የአማራ ክልል ወደ አዲስ አበባ መግባት ያልቻሉ መንገደኞች ቅሬታ አሰሙ።
ምክንያት የነበረን ልጆች ነበሩ፣ የዩኒቨርሲቲ ተማሪዎችም ነበሩ። ልናወራቸው ስንል በቃ መሳሪያ ይዘው በሩን እንዳስከፍተው ነው ያሉት። በረዳት ማለት ነው። ቀጥታ ተመለሳሉና ተመልሱ። ምንም አይነት ምክንያት ለመስማት ፈቃደኛ አይደለም።
ወደ አዲስ አበባ እንዳይገቡ መከልከላቸውን ከገለጹልን መንገደኞች መካከል አንዷን ነው የሰማችሁት። የኦሮሚያ ሰላምና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በበኩላቸው ጸጥታ ለማስከበር ተጓዦችን ፈተሽን እንጂ ክልከላ አላደረግንም ብለዋል። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። አሉላ ከበደ ለዓለም ዜናው እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ቆያለን። እናንተም አብራችሁን ሁኑ። አሁን ለዋና ዋና የዓለም ዜናው ወደ አሉላ።
አመሰግናለሁ ስመኝሽ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከሰዓቱ ዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። ዩናይትድ ስቴትስ ኢትዮጵያ ውስጥ አቋርጧ የነበረውን የምግብ እርዳታ አድላ ለስደተኞች ብቻ በምትሰጠው ልትጀምር ነው ተባለ። ከኦሞ ወንዝ ሙላት ተፈናቃዮች ብዙዎቹ ወደ ደረቃማ አካባቢዎች ቢወጡም ችግሩ በዘላቂነት እንዲፈታ ግን ጥያቄ አቅርበዋል። በእንግሊዝ የክልላት ጥያቄዎች ጉዳይ ውዝግቡ እንደቀጠለ ነው የሚሉት ይገኙበታል። አሁን ወደ ዝርዝሩ እንዘልቃለን። ዩናይትድ ስቴትስ ኢትዮጵያ ውስጥ አቋርጣ የነበረውን የምግብ እደላ ለስደተኞች ብቻ በምትሰጠው ልትጀምር ነው። የዩናይትድ ስቴትስ ኢትዮጵያ ውስጥ አቋርጣ የነበረውን የእርዳታ ምግብ የማከፋፈል ስራ በጣም ውሱን በሆነ ደረጃ ቁጥሩ 1 ሚሊዮን ለሚጠጋ ተረጂ ብቻ ማደል እንደምትጀምር በዛሬው ዕለት አስታውቃለች። ሆኖም ለተረጂዎች የተላከ የምግብ እርዳታ በተቀነባበረ መንገድ ከታለመበት ዓላማ ውጪ መዋሉ መረጋገጡን ተከትሎ እደላው በተቋረጠባቸው አብዛኞቹ አካባቢዎች አሁንም እንደማይጀምር ተገልጧል። ዩናይትድ ስቴትስ ከሱዳን፣ ከደቡብ ሱዳን፣ ከሶማሊያና ከኤርትራ ተሰደው የመጡ ስደተኞች በተጠለሉባቸው ኢትዮጵያ ውስጥ በሚገኙ 28 የስደተኛ ካምፖች ውስጥ ነው የእርዳታ ምግብ እደላው በፍጥነት እንደሚጀምር የተገለጠው። በትግራይ ለሁለት ዓመታት ከተካሄደው አሰቃቂ ጦርነት በማገገም ላይ በሚገኙ አካባቢዎች ይሰጥ የነበረው የምግብ እርዳታ ከታለመለት ዓላማ ውጭ የሚውሉበትን ድርጊት ለማስቆም የሚያስችሉ እርምጃዎች ተግባራዊ ማድረግ እስክትችል ድረስም ባለበት ሁኔታ ይቆያል ተብሏል። የምግብ ዋስትና ችግር ላለባቸው በመላዋ ኢትዮጵያ ባሉ በተቀሩት አካባቢዎች የምናደርገው ድጋፍ ለታለመላቸው ተጠቃሚዎች እንደሚደርስ ማረጋገጫ እስክናገኝ ድረስ እንደተቋረጠ ይቀጥላል ሲሉ የዩናይት ስቴትሷ የዓለም አቀፍ ተራድኦ ድርጅት ልማት ቃል አቀባይ ጄሲካ ጄኒን ተናግረዋል። ዩኤስአይዲ ቅድሚያ የሚሰጠው በሁሉም ክልሎች ለተቸገሩ ወገኖች በተቻለ ፍጥነት የምግብ እርዳታ አደላውን ማስቀጠል ነው። በመሆኑም አስፈላጊው ለውጥ ተግባራዊ እንደተደረገ ስራውን ለመጀመር ዝግጁ ነን ብለዋል። በሌላ ተያያዥ ዜና የዓለም ምግብ ፕሮግራም በተመሳሳይ ምክንያት ከአራት ወራት በፊት አቋርጦት የነበረውን የምግብ እርዳታ እደላ ቀስ በቀስ መጀመሩ ታውቋል። በአንዳንድ አካባቢዎች በአነስተኛ መጠን እርዳታ በማከፋፈል ላይ እንደሆነ የገለጸው የዓለሙ ድርጅት መንግስት አሁንም በሂደቱ ውስጥ ሚና ይኖረዋል ብሏል። ከኦሞ ወንዝ ሙላት ተፈናቃዮች ብዙዎቹ ወደ ደረቃማ አካባቢዎች እንዲወጡ ቢደረግም ችግሩ በዘላቂነት እንዲፈታ ግን ጥያቄ ቀርቧል። በደቡብ ኢትዮጵያ ክልል በደቡብ ኦሞ ዞን ዳሰነች ወረዳ የኦሞ ወንዝ ሞልቶና አቅጣጫውን ስቶ በመውጣቱ በውሃ ተከበው ከነበሩት ቁጥራቸው 60 ሺህ እንደሚደርስ ከተገመቱ አርብቶ አደሮች ውስጥ አብዛኞቹ ወደ ደረቃማ አካባቢዎች እንደወጡና በሶስት የተለያዩ ቦታዎች እንደተጠለሉ የወረዳው አስተዳዳሪ አቶ ፍቅረ ማርያም አይመላ ለአሜሪካ ድምጽ ገልጠዋል። የኦሞ ወንዝ ሙላት በጊዜው በሚያደርሰው ጉዳት እየከፋ እንደመጣ ያስታወቀው የዚህ ወረዳ መንግስት ዘላቂ መፍትሄ እንዲያበጅለት ሲልም አመልክቷል። የሐዋሳው ዘጋቢያችን ዮናታን ዝብሪዮስ ተጨማሪ ዝርዝር ይዟል።
የኦሞ ወንዝ ሙላት ነዋሪዎችን ያፈናቀለበት የዳሰነች ወረዳ አስተዳዳሪ አቶ ፍቅረ ማርያም አይመላም አርብቶ አደሮችን ከተከበቡበት ቦታ እንዲወጡ በማድረግ በደረቃማ ስፍራዎች እያሰፈሯቸው እንደሚገኙ ተናግሯል።
ምናልባት ወደ 60 ሺህ ሰዎች ከነበረበት ቦታ እንዲወጡ እሱ ስራ እየሰራን ነው ያለ ነው። ኦልሞስት ሰዎች አሁን አብዛኛው ወጥቷል። ሳላኝ አካባቢ ወጥቷሉ። ሸራ አካባቢ እንደዚህ ወጥቷሉ። በዛ በኩል ሲስ በኩልም እንደዚህ ወጥቷል። እነዚህ ቦታዎችም ለሁለት ስላካፈለ ግማሹ በዛ በኩል ተራቅ ቦታ ላይ ወጥቶ ሰፍሮ ነው ያሉት።
አስተዳዳሪው አክለውም የጤና ተቋማት፣ ትምህርት ቤቶች፣ የአርብቶ አደሮችና የአርሶ አደሮች ማሰልጠኛ ማዕከላት፣ ሌሎች ማህበራዊ ተቋማት እንዲሁም ግምቱ ገና ያልታወቀ ንብረት በጎርፍ መጥለቅለቅ እንደወደመባቸው ገልጿል። የውሃው ሙላት ከቀን ወደ ቀን እየጨመረ እንደሆነም አስተዳዳሪው ጠቅሰው እያስከተለ ያለውም ጉዳት የከፋ እንደሆነ አመልክቷል።
ያው 17 ደሴቶች አለን። ውሃው ከቨረጅ ያደረገው 17 ደሴቶች እና ወደ 32 ቀበሌ አካባቢ እንደርስ ውሃ ሸፍኖታል። ወደ 98 ሺህ ሄክታር የሚሆን የግጦሽ መሬት በውሃ ተይዟል። ይሄ ደግሞ በጣም ከባድ ነው።
አቶ ፍቅረ ማርያም በወረዳው ይገኛሉ ካሏቸው 1.2 ሚሊዮን የቀንድ ከብቶችም በኢትዮ ኬንያ ድንበር አካባቢ እንዲሁም ወደ ኛንጋቶምና ሐመር ወረዳዎች እንደተወሰዱ ተናግሯል። ለተጎጂዎች ሰብአዊ ድጋፍ እየቀረበ ቢሆንም በቂ እንዳልሆነም አስተዳዳሪው ገልጿል። በተመሳሳይ ችግር ለዓመታት የተፈናቀሉም 62790 አርብቶ አደሮችም በችግር ላይ እንደወደቁ አክለው የጠቀሱት አቶ ፍቅረ ማርያም ለፌዴራልና ለክልል መንግስታት የድጋፍ ጥሪ አቅርበዋል። ከሁሉም በላይ ግን የፌዴራሉም ሆነም የክልል መንግስታት የኦሞ ወንዝ ሙላት በተደጋጋሚም በነዋሪዎች ላይ ለሚያደርሰው ጉዳት ዘላቂ መፍትሄ እንዲያበጁለት ጠይቀዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።
የአውሮፓ ህብረት ለጉዳት ሰለባ የሆኑ ኢትዮጵያውያን መብት መቆም አልቻለም ሲል ሂዩማን ራይትስ ዎች ተቸ። የአውሮፓ ህብረትና አባላቱ በጄኔቫ በሚገኘው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኢትዮጵያ ያለውን የሰብአዊ ሁኔታ አስመልክቶ ዓለም አቀፍ ክትትል እንዲደረግ የሚሰጡትን ድጋፍ ማሳካት አልቻሉም ሲል ሂዩማን ራይትስ ዎች በትላንትናው ዕለት ባወጣው መግለጫ ተችቷል። በሳምንት ዕድሜ የሥራ ዘመኑ የሚጠናቀቀው የመንግስታቱ ሰብአዊ ጉዳዮች ምክር ቤት ጊዜ መራዘም የውሳኔ ሐሳብ ለማቅረብ እስከ ትላንት ጥቅምት 23 2016 ድረስ ጊዜ እንደነበራቸውም ተመልክተዋል። በእንግሊዝ የከለላ ጠያቂዎች ጉዳይ ውዝግብ ቀጥሏል። በትናንሽ ጀልባዎች እንግሊዝ የገቡ ከለላ ጠያቂዎችን ወደ ሩዋንዳ ለመላክ ለንደን ይዛው የነበረው እቅድ ሕገ ወጥ ነው ተብሎ የተላለፈው ውሳኔ እንዲቀለበስ የሚጠይቅ አቤቱታ በመጪው ሳምንት ለአገሪቱ ጠቅላይ ፍርድ ቤት ዳኞች ፊት እንደሚቀርብ ተገለጠ። የጠቅላይ ሚኒስትር ሪሺ ሱናክ መንግስት በአስር ሺዎች የሚቆጠሩ ስደተኞችን ወደ ምስራቅ አፍሪቃዊቱ ሩዋንዳ ለማዛወር የያዘውን እቅድ ሩዋንዳ ለስደተኞቹ መጠለያነት እንዳስተማማኝ ሶስተኛ ሀገር ልትታይ አትችልም፣ እቅዱም ህጋዊ አይደለም ሲል የለንደኑ ይግባኝ ሰሚ ችሎት ባለፈው ሰኔ ውድቅ አድርጎት ነበር። ይሁንና ይህ የችሎቱ ብይን የእንግሊዝ መንግስት ጀልባዎችን ለማስቆም የሚል ስያሜ የሰጠው እቅዱን በብርቱ ያደባየ ነው ተብሏል። ጉዳዩ የፊታችን ሰኞ ጠቅላይ ፍርድ ቤት ችሎት መታየት ሲጀምር ከሶሪያ፣ ከኢራቅ፣ ከኢራን፣ ከቪየትናም፣ ከሱዳን እንግሊዝ ለገቡት ፍልሰተኞች የቆሙት ጠበቆችና የመንግስቱ ነገረ ፈጆች የቀደመው ችሎት ውሳኔ እንዲጸና ወይም እንዲሰረዝ ለማስደረግ ሙግት እንደሚገጥሙ ይጠበቃል። ኢሚግሬሽንን ቅድሚያ ከሚሰጧቸው አምስት ጉዳዮች አንዱ ላደረጉት ለጠቅላይ ሚኒስትር ሱናክ ውሳኔው በፈለጉት መንገድ ካልሄደ ከፍ ያለ ዋጋ ሊያስከፍላቸው እንደሚችልም ተገምቷል። ጉዳዩን በእቅዳቸው መሰረት ካሳኩም በሚቀጥለው ዓመት ከሚካሄደው ምርጫ በፊት በተሰባሰቡት የህዝብ አስተያየት መለኪያዎች በሀያ ነጥብ እየተመራ ላለው ወግ አጥባቂ ፓርቲያቸው የማንሰራራት እድል ያስገኝለት ይሆናል ተብሏል። በመጨረሻም የኖቤል ዜና፣ ኖርዌጂያዊው ደራሲ ጃን ፎሴ የዘንድሮ የሥነ ጽሑፍ የኖቤል ተሸላሚ ሆኑ። በስዊድን አካዳሚ ፎሴን ለሽልማቱ ያበቋቸውን አስመልክቶ ባወጣው ገለጣ ልዩ ፈጠራ የታየባቸው የተውኔትና ሌሎች የሥነ ጽሑፍ ሥራዎቹ ስለማይነገሩት ድምፅ መሆን የቻለ ነው ሲል አወድሷቸዋል። የሽልማት አካዳሚው አክሎም በኖርዌይ የኒሮስክ ቋንቋ የጻፉትን ደርዝ ያላቸው የእድሜ ልክ ስራዎቻቸው ቁጥራቸው የበዙ ተውኔቶችን፣ ልቦለድ መጽሐፍትን፣ የግጥም ስብስቦችን፣ በልዩ ልዩ ርዕሰ ጉዳዮች ላይ ያተኮሩ መጣጥፎችን፣ የሕፃናት መጽሐፍትና የትርጉም ስራዎችን ያካትታሉ ብሏል። ባለፈው ሰኞ ይፋ መደረግ የጀመረው የዘንድሮ የኖቤል ሽልማት በሕክምና ሳይንስ ዘርፍ ሃንጋሪያዊውን ካታሊን ካሪንኮን፣ አሜሪካዊውን ድሩ ዋይስማንንና ለኤምአርኤን የኮቪድ ክትባት በፍጥነት መገኘት ለረዳው የምርምር ስራቸው አሸናፊ ሲያደርግ የኒውክሌር ተመራማሪ ሳይንቲስቶቹን የፈረንሳይ ተወላጆቹን ፒየር አጎንስቲንና የሃንጋሪ ተወላጁን ፍሬንች ክራውስን የፈረንሳይ ተወላጇን አልቪየንን በአቶሞችና ሞለኪሎች ውስጥ ያሉ ኤሌክትሮኖችን በማጥናት ላደረጓቸው ሳይንሳዊ ሙከራዎች የዓመቱ የፊዚክስ የኖቤል ተሸላሚ አድርጓቸዋል። ትላንት ረቡዕ ደግሞ ሞንጊን ባውዲንና ሉዊ ብሩስን እንዲሁም አሌክሲስ ኢኮኖፍን የናኖ ቴክኖሎጂ የምርምር መስክ በማስፋፋት ላበረከቷቸው ስራዎች በኬሚስትሪ ዘርፍ የኖቤል ተሸላሚ መሆናቸውን አስታውቋል። የዘንድሮ የሰላም ኖቤል ተሸላሚ ነገ አርብ ይፋ ይደረጋል። በመጨረሻም የፊታችን ሰኞ በኢኮኖሚ ዘርፍ የኖቤል ተሸላሚው ይታወቃል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ መስከረም 24 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየሁ ገበያውም አብረውን ያመሻሉ። ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። ከምስራቃዊው የአማራ ክልል ወደ አዲስ አበባ እንዳንገባ በኦሮሚያ ክልል የጸጥታ ኃይሎች ተከለከልን ሲሉ መንገደኞች ቅሬታ ቀረቡ። አስተያየት ሰጪዎች እንደጠቆሙት ክልከላው ዓመታዊው የኢሬቻ በዓል መቃረቡን ተከትሎ የተጀመረ ነው። በክልከላው ምክንያት ለአዲስ መንገዳቸው ከተስተጓጎለባቸው ውስጥ ለአዲስ ስራ ቃለ ምልልስና የሕክምና ቀጠሮች ያሏቸው ተጓዦች እንደሚገኙበት ተመልክቷል። በአማራ ክልል የሰሜን ሸዋ ዞን የሕዝብ ትራንስፖርት መናኸሪያ አስተዳደር የፌዴራል መንገዶች በፌዴራል እንጂ በክልል የጸጥታ ኃይሎች መጠበቅ እንደሌለባቸው ገልጾ ድርጊቱን ተቃውሟል። አስተዳደሩም አያይዞ እንዳያልፉ የተከለከሉ የዩኒቨርሲቲ ተማሪዎች የአማራ ክልል ሰሜን ሸዋ ዞን ከኦሮሚያ ክልል ጋር ባደረገው የጽሁፍ ልውውጥ ወደሚማሩበት አካባቢ ጉዟቸውን እንዲቀጥሉ መደረጉን ገልጿል። የአማራ ክልል ትራንስፖርትና ሎጂስቲክስ ዋና ዳይሬክተር በጉዳዩ ላይ ከኦሮሚያ ክልልና ከአዲስ አበባ ትራንስፖርት ቢሮዎች ጋር እንደተወያየ ጠቅሶ ፍተሻ እንጂ ክልከላ አላደረግንም የሚል ምላሽ እንደደረሳቸው ዋና ዳይሬክተሩ ዘውዱ ማለደ አስታውቀዋል። የኦሮሚያ ክልል የሰላምና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱም ጸጥታ ለማስከበር ተጓዦችን ፈተሽን እንጂ ክልከላ አላደረግንም ብለዋል። መስፍን አራጌ ተጨማሪ አለው።
ከምስራቃዊው የአማራ ክልል አካባቢዎች ወደ አዲስ አበባ ከተማ እየተጓዙ ሸኖ ላይ ሲደርሱ ጉዟቸውን እንዳይቀጥሉ በመከልከላቸው ጉዳያቸው እንደተስተጓጎለባቸው ለአሜሪካ ድምፅ ከተናገሩ መንገደኞች መካከል ማህደር መሀሪ የተባለች የወልዲያ ከተማ ነዋሪ ትገኝበታለች። ስራ ለመቀጠር የጽሁፍ ፈተና አልፋ ለቃለመጠይቅ በመጪው ሰኞ እንድትቀርብ ጥሪ እንደተደረገላት ማህደር ትገልጻለች።
ፈተና አልፎበት የነበረ አዲስ አበባ ለበዓል ወደ ቤተሰብ ከመምጣት በፊት ለመስቀል ማለት ነው ፓብሊክ ሰርቪስ ላይ ኦዲተር ጀማሪ ተረድቶ ነበር እና በዛ ጨርሱ ፈተና ተፈትኖ ነበር የመጡት በዓል ለመዋል ማለት ነው። ልክ በዓሉ እንዳለፈ ነው በ18 ይመስለኛል አርብ ቀን ተደውሎልኝ ሰኞ 3 ሰዓት የጽሁፍ ፈተና አልፈሻል እና ለኢንተርቪው እንድትመጫሉ አርብ ነበር የነገሩ። ከዛን ቅዳሜ ነዚ እሁድ ለመምጣት ወስኑ ወደ አዲስ አበባ ለመሄድ ማለት ነው። ከዛን ተነሳ ነው እንደ አጋጣሚ ደግሞ ስንሄድ መንገድ ላይ ውጊያ ነበር፣ የሆነ ግጭት ነገር ነበር ከሀይቅ ሳንደሽ አካባቢ ነው። ከዛ ሄድን ከ2 ሰዓት ተኩል በኋላ ምናምን ከቆሙ በኋላ ደብረሲና አደርን እንዳይመሽብን ብለን መግባት አልቻልንም ማለት ነው። አዲስ አበባ እሁድ ማለት ነው። ከዛ ሰኞ በጠፍ ተነስተን ሸኖ መግቢያ ላይ ስንደርስ የኦሮሚያ የሰላም መንትና ያለንም ያሉ ነው። ብቻ የጸጥታ አቃላት ናቸው ዩኒፎርም የለበሱ ማለት ነው። እስከ ጥቅምት አንድ ድረስ መግባት አይቻልም። ጉዞ ተዘግቷል። ተመለሰዋል ማለት ነው።
የጉዞዋን ምክንያት ለማስረዳት ብትሞክርም የሚሰማት እንዳላገኘች ማህደር አክላለች።
ምክንያት የነበረን ልጆች ነበረ፣ የዩኒቨርሲቲ ተማሪዎችም ነበሩ። ልናወራቸው ስንል በቃ መሳሪያ ይዘው በሩን እንዳትከፍተው ነው ያለ ረዳቱ ማለት ነው። ቀጥታ ተመለሳሉና ተመልስም ምንም አይነት ምክንያት ለመስማት ፈቃደኛ አይደለም።
ትናንት ረቡዕ ለአሜሪካ ድምጽ አስተያየት የሰጡት በሰሜን ሸዋ ዞን የህዝብ ትራንስፖርት መናኸሪያ አስተዳደር ቡድን መሪ ስዩም ተፈራ ችግሩ ስለመከሰቱ አረጋግጠዋል።
እንግዲህ ያው የሚመልሱት ከሰንቦ ላይ ነው በስፋት። ሰንቦ ማለት ከሸኖ ወደዚህ ያለች መንገድ ላይ ያለ የቁጥጥር ቦታ ነው። አብዛኞቹ እዛ አካባቢ ነው የተመለሱት። ተሽከርካሪም በተናጠልም ከተሽከርካሪ ላይ ወርዶ የሚመልሷቸዋሉ። በእኛ በኩል ለማድረግ የሞከረው አካባቢ ላይ የሚመለከታቸው ሰዎች ጋር ደውለን ዛሬ የተወሰነ አቃለዋል። የማለፍ እንቅስቃሴው ዛሬ ደህና ነው። ትላንት ላይ ግን ብዙ ሰዎች ተመልሰዋል። እዚህ ከተማ ውስጥ ቀርተዋል። ለተጨማሪዎችም ለእንግልትም ተደርገዋል። በተፈጠረው ሂደት
እንዲህ አይነት ውሳኔዎች ሲወሰኑ የእናንተንም የማማከር ጉዳይ የለም ወይ?
የለም፣ እሱ ነው ችግሩ። ቀድሞ እንደዚህ አይነት ሁኔታ አለ፣ እንደዚህ አይነት ሁኔታ አለ የሚሉ መልእክቶች አለመስጠት ችግሮች ስላሉ መንገደኞች ከዚህ ይጓጓዛሉ፣ ከወሎ ይጓጓዛሉ፣ ከተለያየ ርቀት ቦታዎች ይመጣሉ፣ ተመልሰው ወደዚህ ይመጣሉ።
ስማቸው እንዲጠቀስም ሆነ ድምጻቸው እንዲቀረጽ ያልተስማሙ ሌላ አስተያየት ሰጪ ክልከላው በጉልህ የሚስተዋለው በህዝብ ትራንስፖርት ላይ ነው ብለዋል። የጸጥታ ኃይሎቹም የአዲስ አበባ መታወቂያ ካልያዛችሁ አትገቡም በሚል ተሳፋሪዎችን ወደ ደብረ ብርሃን ሲመልሷቸው እንደተመለከቱና አመታዊ የኢሬቻ በዓል መቃረቡን ተከትሎ ክልከላው እንደተጠናከረ ተናግረዋል። በአንጻሩ በተለምዶ ሚኒባስ እየተባሉ በሚጠሩትና የኦሮሚያ ክልል ታርጋ በለጠፉ ተሽከርካሪዎች በርካታ ሰዎች ወደ አዲስ አበባ ሲያልፉ እንደታዘቡ እኚሁ አስተያየት ሰጪ ጠቁመዋል። በተለይ ክልከላው ወደ ዩኒቨርሲቲ በሚያቀኑ ተማሪዎችም ላይ ግርታ ፈጥሮ እንደነበር የሚያስታውሱት አቶ ስዩም ዞኑ ከኦሮሚያ ክልል ጋር ባደረገው የደብዳቤ ልውውጥ ተማሪዎቹን ወደ ትምህርት ተቋማቸው ለመላክ እንደተቻለ አስረድተዋል።
በጣም ችግር የነበረው ተማሪዎች ዩኒቨርሲቲዎች ጠርተው ነበር። የደቡብ ዩኒቨርሲቲዎችም የኦሮሚያ አካባቢ ያሉ ዩኒቨርሲቲዎችን ጠርተው ተማሪዎች ናቸው የተመለሱት በስፋት ወጣቶችም ስለሆኑ እነዚህ ተማሪዎች ላይ የደረሰው እንግልት ትንሽ የሚያሳዝን ሁኔታ ነው የነበረው። የሰሜን ሸዋ ዞን አስተዳደርም ደብዳቤ ጽፎ በደብዳቤ እንዲጓጓዙ ተደርጓል። ለኦሮሚያ ሸኖ አካባቢ ላሉ የሰላምና ደህንነት የፖሊስ አመራሮችን በመንገር እንዲያልፉ ተደርገዋል። ለጊዜ
የአማራ ክልል ትራንስፖርትና ሎጂስቲክስ ዋና ዳይሬክተር ዘውዱ ማለደ በጉዳዩ ላይ ከአዲስ አበባና ከኦሮሚያ ክልል ትራንስፖርት ቢሮዎች ጋር እንደተወያዩበት ገልጸዋል።
ትናንት ነው የሰማነ ከሚመለከታቸው ጋር ነገር ነው። ሰሞኑን የኢሬቻ በዓል ጋር በተያያዘ አዲስ አበባና ኦሮሚያ አካባቢ የተፈጠረውን የጸጥታ ችግር ምክንያት በማድረግ እያጣሩ የሚያስገቡ መረጃው አለን። የተጠቆምኩት ግን የተሰጠኝ ጥቆማ በማይታወቅ ሁኔታ ዝም ብሎ አስቁመውናል ነው ያሉት። ለአንድ ቀን አስቆሙ፣ ከዛ በኋላ ግን እንደተለቀቁ ነው ያለኝ መረጃ። እናጣራ ግን ከአዲስ አበባና ከኦሮሚያ ስናጣራ እያጣራ ነው። መታወቂያ ያላቸው የሌላቸው ህገወጥ ሰዎች መሳሪያ ይዘው የሚገቡ ካሉ እሱን የመፈተሽ ስራ እየሰራን ያለ ነው። ይሄ ነው ያለኝ መረጃ።
እንዲህ አይነት ነገሮች አምናም በተመሳሳይ ሁኔታ ተከስተው ነበርና በበዓል ሰሞን እንዲህ አይነት የጸጥታ ስጋት የሚኖር ከሆነ ይህንን ውሳኔ የሚያሳልፍ ከሆነ ስምሪቶች ቀድመው ለምን ይሰጣሉ?
እኔ ባለኝ መረጃ ስምሪት እንዲቆም ሳይሆን ስርዓት ያለው ህጋዊ ሰው ማንኛውም ሰው የመንቀሳቀስ መብት አለው። ህጋዊ የሆነ ሰው መታወቂያ ያለው ምንም አይነት ወንጀል ያልሰራ ሰው እና ለወንጀል ተባባሪ ያልሆነ ሰው እንዲንቀሳቀስ ነው ቼክ የሚያደርጉት። ይሄንን ነው ቼክ የምናደርግ። በነገራችን ላይ ኦሮሚያ እና አዲስ አበባ ድንበር ላይ ብቻ ሳይሆን በአማራ ክልልም ፍተሻ ይደረግ። መታወቂያ አለ የለህም፣ መሳሪያ አለ የለም፣ እሱን ቼክ ይደረጋል። ይሄንን ስራ ነው የሰራን ነው የሚሉን እና የበለጠ መረጃ ግን ተግባሩን ፈጸመ የተባለው ኦሮሚያ እና አዲስ አበባ ስለሆነ ኦሮሚያ እና አዲስ አበባ ትራንስፖርት ቼክ ቢደረግ ጥሩ ነው። እኛ ተነጋግረናል፣ የሰጡን መልስ ይሄን ነው።
ከምስራቃዊው የአማራ ክልል ተነስተን ወደ አዲስ አበባ እንዳንገባ ተከለከልን የሚሉ ተደጋጋሚ የተጓዦችን ቅሬታና ደረሰብን ያሉትን መጉላላት እንዲሁም የመንግስትን ምላሽ መዘገባችን ይታወሳል። ከወራት በኋላም ያው ክልከላ ርዕሰ ጉዳይ ሆኖ ሰሞኑን በመንገደኞች እየተነሳ ነው። በሰሜን ሸዋ ዞን የህዝብ ትራንስፖርት መናኸሪያ አስተዳደር ቡድን መሪ አቶ ስዩም እንዲህ አይነቱ ችግር የሚፈታው የፌዴራሉ መንገድ በፌዴራል ጸጥታ ኃይሎች ሲጠበቅ ነው ይላሉ።
መፍትሄው ይሄ ብዙ ጊዜ ተነሷል። በፌዴራል ጸጥታ ኃይሎች ቁጥጥር መደረግ መቻል አለበት ነው። አንድ ክልል የጸጥታ አካላት የሚፈጥሩት ችግር ነው። የተደጋጋሚ ጊዜ ተነሷል። የፌዴራል ጸጥታ ተቋማት አካላት አካባቢ ላይ ሆነው ሰላማዊ ዜጎች ሪፈር ያላቸው ሁሉ ናቸው የሚመለሱት። ብዙም የሄዱ ችግረኞች የሚሰቃዩበት መንገድ መፈጠር መቻል የለበትም። ለተጨማሪ ወጪ መዳረግ የለባቸው። መናሪያ በር ላይ የሚያድሩ ጭምር ናቸው እየተከሰሱ ያለውና ይሄን ለማረም የፌዴራል ጸጥታ አካላት ሻና የክልል ጸጥታ አካላት ከሚፈጥሩ ችግር አንጻር መስተካከል አለበት የሚል በየጊዜው እኛም እናነሳለን። እሱ እንዲሆን ነው የእኛም ፍላጎት።
የኦሮሚያ ክልል የሰላምና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ጸጥታ ለማስከበር ፍተሻ አካሄድን እንጂ በተጓዦች ላይ ክልከላ አልተደረገም ሲሉ በተሳፋሪዎች የሚቀርበውን ወቀሳ አስተባብለዋል።
የተቀመጠ አቅጣጫ የለም እኛ ጋር የሚቸገር ሰው የለም። አዲስ አበባ ለመግባት ግን ደግሞ ተፈትሾ መግባት አለበት። ይሄ ነው ለምን እንፈተሻለን ከሆነ ጽንፈኞች አሉ ሀገርን የሚበጠብጡ፣ ሰላማዊ ሰው ግን ምንም ችግር የለም።
ምክትል ቢሮ ኃላፊው ይህን ቢሉም ዛሬም ወደ አዲስ አበባ እንዳያልፉ የተከለከሉ ተሳፋሪዎች መኖራቸውንና የተወሰኑት ወደ ደብረ ብርሃን እንደተመለሱ በሰሜን ሸዋ ዞን የህዝብ ትራንስፖርት መናኸሪያ አስተዳደር አስታውቋል። ክልከላውን በገንዘብ ክፍያ አልፈው ወደ አዲስ አበባ ጉዟቸውን የሚቀጥሉ መንገደኞችም ስለመኖራቸው መረጃ እንደደረሰው የዞኑ ህዝብ ትራንስፖርት መናኸሪያ አስተዳደር አስታውቋል። በጉዳዩ ላይ ከኦሮሚያ ክልልም ሆነ ከአዲስ አበባ አስተዳደር ትራንስፖርት ቢሮዎች ምላሽ ለማግኘት ብንሞክርም ይመለከታቸዋል የተባሉት ኃላፊዎች ስልክ ባለመስራቱ ለጊዜው አልተሳካልንም። እንደተሳካልን ምላሻቸውን ይዘን እንቀርባለን። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። የትግራይ ክልል ጊዜያዊ አስተዳደር በኢትዮጵያ ሊተገበር በታቀደው የሽግግር ፍትህ ስርዓት ላይ ጥያቄዎች እንዳሉት አስታወቀ። የክልሉ ጊዜያዊ አስተዳደር ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ ለአሜሪካ ድምጽ በሰጡት ቃለ ምልልስ አሁን ያሉት የሀገሪቱ ተቋማት አሰራሩን ለማስፈጸም ገለልተኝነትና ድንበር ተሻግሮ የማስፈጸም አቅማቸው ጥያቄ ውስጥ የገባ ነው ሲሉ ቅሬታቸውን አሰምተዋል። በጉዳዩ ላይ ከፍትህ ሚኒስቴርና ከሽግግር ፍትህ ፖሊሲ ዝግጅት ባለሙያዎች ቡድን አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ገብረ ሚካኤል ገብረ መድን ዝርዝር አለው።
በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብቶች ጥሰትን ለመዳኘት የሽግግር ፍትህን መተግበር በፕሪቶሪያው ስምምነት ከተቀመጡት ጉዳዮች መካከል አንዱ ቢሆንም አካሄዱ ላይ ግን ጥያቄዎችና ስጋቶች እንዳሉት የትግራይ ክልል ጊዜያዊ አስተዳደር አስታወቀ። የጊዜያዊ አስተዳደሩ ጽህፈት ቤት ኃላፊ አቶ አማኑኤል አሰፋ አሁን ያሉት የሀገሪቱ ተቋማት ይህን አሰራር ለማስፈጸም የገለልተኝነት ችግር አለባቸው ብለዋል።
ገለልተኝነት ማለት በህግ ኮንሴፕት የኢምፓርሻሊቲ ኤንድ ኢንዲፐንደንስ ጉዳይ ማለት ነው። ገና ከማርቀቁ ከመጻፉ ከማጥናት ጀምሮ ፖሊሲ አድርገው የሚያረቁ ፖሊሲ አድርገው የሚያጸድቁ ከፖሊሲ ወደ ህግ የሚወስዱ ረቂቁን የሚያዘጋጁ ረቂቁን ህግ አድርገው የሚያጸድቁ ህግ ከሆነ በኋላ የሚፈጽሙ የሚያስፈጽሙ ሰዎች እና ተቋማት ከትግራይ አንጻር ብታዩ ይህንን ጉዳይ የሚያሟላ ስራ እየተሰራ አይደለም ነው። ኢትዮጵያ ውስጥ ያሉ የህግ ተቋማት የጸጥታ ተቋማት አሁን ባሉበት ሂደት በዛ ውስጥ ያሉ ሰዎች አሁን ባሉበት ደረጃ በትግራይ ህዝብ ላይ የደረሰውን የሰብአዊ መብት ጥሰት እውነተኛ የሆነ ፍትህን ለማምጣት አይችሉም። ስለዚህ የተለየ አረንጅመንት ያስፈልገዋል ነው።
በሰሜን ኢትዮጵያው ጦርነት ከባድ የሰብአዊ መብቶች ጥሰት መፈጸማቸውን የተባበሩት መንግስታት ድርጅት ያቋቋመው የባለሙያዎች ቡድንና ሌሎችም ዓለም አቀፍ የሰብአዊ መብት ተሟጋቾች አረጋግጠዋል ያሉት አቶ አማኑኤል ይኸው ችግር የኤርትራ ኃይሎችንም ያሳተፈ በመሆኑ ሁኔታውን ዓለም አቀፋዊ ያደርገዋል በማለት ይገልጻሉ። የኢትዮጵያ የሽግግር ፍትህ ስርዓት እነዚህን ኃይሎች በምን አግባብ ተጠያቂ ሊያደርጋቸው እንደሚችልም ይጠይቃሉ።
ማለት በኢትዮጵያ ደረጃ እየተዘጋጀ ያለውን የሽግግር ፍትህ ለምሳሌ ኢትዮጵያውያንን በሚመለከት ፖለቲካዊና ህጋዊ መፍትሄን ለመስጠት የሚያስችል አሰራር ነው ሊሆን የሚችለው። ሆኖም ግን በትግራይ ደረጃ የነበረውን ከፍተኛ ጦርነት እና የደረሰውን ጉዳት ከኢትዮጵያ ውጭ የሆኑ እንደ ኤርትራ የመሳሰሉ ያሉበት እጃቸውን አስገብተው ከፍተኛ የሆነ የሰብአዊ መብት ጥሰት የፈጸሙበት ነው። ስለዚህ ይህንን የሚዘጋጀው ትራንዚሽናል ጀስቲስ በጁሪስዲክሽን ደረጃ እነዚህ አካላትን ሊዳኝ አይችልም። ስለዚህ አዘገጃጀቱ በምን ደረጃ ምን ለመስራት እንደሆነ ግልጽ መሆን አለበት።
የኤርትራ መንግስት በሰራዊቱ አማካኝነት በትግራይ ፈጽሟቸዋል እየተባለ ለሚቀርብበት ከፍተኛ የሰብአዊ መብቶች ጥሰት ክስ በተደጋጋሚ ሲያስተባብል ይታያል። አቶ አማኑኤል አሰፋ በበኩላቸው የኤርትራ ሰራዊትን የመሳሰሉ ዓለም አቀፍ ተዋናዮችን ተጠያቂ የሚያደርግ ዓለም አቀፍ አሰራር ሊኖር እንደሚገባ ያሳስባሉ። በኢትዮጵያ የሚተገበረው የሽግግር ፍትህ ዓለም አቀፍ ደረጃውን የጠበቀና ዓለም አቀፍ አሰራሮችን የተከተለ እስከሆነ ድረስ አንቃወምም የሚሉት ኃላፊው፣ እንደዛም ሆኖ የዓለም አቀፍ ተቋማትን ሚና የሚተካ መሆን እንደሌለበት አስገንዝበዋል።
እንደዛ አይነት ሁኔታ ሲያጋጥም ያው የሆነ መፍትሄ ለመስጠት ነው። ኢንተርናሽናል የሆኑ ህጎች እና ኢንተርናሽናል የሆኑ የሂማን ራይትስ ቫዮሌሽን ተቋማትን ያስፈለጉ በዓለም ደረጃ ገለልተኛ በሆነ ስርዓት የሚተገበር ትራንዚሽናል ጀስቲስ ወይም የሽግግር ፍትህ መኖሩ እኛም በስምምነቱ በፕሪቶሪያው አግሪመንት መሰረት ተፈራርመናል፣ ሰጥተናል። ትክክል ነው። ብቻ ማሟላት ያለበትን ነገር ያሟላ። ግን ይሄንን ጉዳይ የዓለም አቀፍ አሰራርና የዓለም አቀፍ ህግን የዓለም አቀፍ ማህበረሰብ ጉዳዩን የማጣራት ጉዳይን የሚተካ መሆን የለበትም። ይህ ኢንተርናሽናል ኮሚኒቲ፣ ኢንተርናሽናል ተቋማት ይህንን ለመስራት የተቋቋሙና ማንዴት ያላቸው ተቋማት አሉ። ስለዚህ እነሱ ስራቸውን ይስሩ። ትራንዚሽናል ጀስቲስ ደግሞ ቀደም ያልኩን ነገሮች አሟልቶ በዛ ደረጃ ፍሬምወርኩ ኢምፕሊመንት ሊሆን ችግር የለው።
የፕሪቶሪያው ስምምነት እንደተፈረመ በትግራይ ክልል ጉብኝት ላደረጉ የፍትህ ሚኒስቴርና የኢትዮጵያ ሰብአዊ መብቶች ኮሚሽን ኃላፊዎች ይህን ስጋታችንን ገልጸንላቸዋል፣ እነዚህንም መሰረታዊ ጥያቄዎች አቅርበንላቸዋል ያሉት አቶ አማኑኤል፣ ሆኖም ከመንግስት ተቋማቱ በኩል እስካሁን ድረስ የተሰጠ ይፋዊ ምላሽ እንደሌለ አመልክተዋል። የትግራይ ክልል ተሳትፎ በሌለበት ሁኔታ የሽግግር ፍትህ ፖሊሲ ዝግጅት ሂደቱም ግልጽ ባልሆነ አካሄድ እየቀጠለ እንደሆነ ተናግረዋል።
ትግራይ ህዝብ፣ ትግራይ ባለሙያዎች፣ የትግራይ ምሁራን፣ የትግራይ አመራሮች በዚህ ደረጃ ኢንጌጅድ ሆነው መቀጠል አለባቸው ነው። ትግራይ አሁን በኢትዮጵያ ውስጥ በማንኛውም የፌዴራል ተቋማት ውስጥ የለችም፣ አልተወከለችም። የፌዴሬሽኑ ሜምበር ናት ለማለት የሚዳግት ነገር ያለበት ሁኔታ ነው ያጋጠመን። ስለዚህ በፌዴራል መንግስት ደረጃ ውክልና የሌለው ህዝብ፣ ውክልና የሌለው ክልል በተለየ አሬንጅመንት ይህንን ስራ ላይ ተሳትፎ ገለልተኝነቱን የተረጋገጠ ውጤት እንዲመጣ ካላደረከው በዙ ላይ የተፈጸሙ ከፍተኛ የሆነ የሰብአዊ መብት ጥሰቶች አሁንም ቤት ዘግተህ ራስህ የምትሰራው ከሆነ ከፍተኛ የሆነ ጉዳት የሚያደርስ ነው። ስጋታችን እዚህ ላይ ነው። ማሳተፍን ይጠይቃል። ስለዚህ አሁንም ቢሆን ገና ስለሆነ ወረቀቱ በፖሊሲ ደረጃም አልጸደቀም፣ ወደ ህግም አልሄደም። ስለዚህ አስፈጻሚ ተቋማትም ገና አልተበጁለትም። ስለዚህ አሁን ላይ ሆነን በተጀመረው ረቂቅ ላይ በቀረበው ወረቀት ላይ ብዙ ኢንፑቶችን ማካተትና ማስተካከል የሚቻልበት ምዕራፍ ላይ ነን ማለት ይችላለሁ።
በዚህ ጉዳይ ዙሪያ ከኢትዮጵያ የፍትህ ሚኒስቴር ኃላፊዎችና ከሽግግር ፍትህ ፖሊሲ የባለሙያዎች ቡድን ምላሽና አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ሆኖም የባለሙያዎቹ ቡድን ከዚህ ቀደም በሰጠው መግለጫ የትግራይ ክልልን ጨምሮ ከሁሉም ክልሎች የሽግግር ፍትህ አማራጭ ፖሊሲ ግብዓቶችን መሰብሰቡን አስታውቆ ነበር። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዝግጅታችን እንደቀጠለ ነው። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ወደ ተከታዩ ዘገባ ስናልፍ ግሪክ ልክ እንደ ጣሊያን ህገወጥ ፍልሰተኞች የመጥለቅለቅ ችግር ገጥሟታል። ሀገሪቱ ፍልሰቱን ለማስቆም ብቻ ሳይሆን ፍልሰተኞችን ወደ ሀገራቸው ለመመለስ የአውሮፓ ህብረት አባል ሀገራት በአንድነት እንዲሰሩ ግፊት በማድረግ ላይ ነች። በዚህ ሳምንት በስፔን በሚደረገው የመሪዎች ጉባኤ ላይ ግሪክ ሀሳቡን እንደምታቀርብ ይጠበቃል። በ27 የአውሮፓ ህብረት አባላት መካከል ስምምነት እንዲኖር ለማድረግ ግን ሊከብድ እንደሚችል ተመልክቷል። የአሜሪካ ድምጿ አንቲ ካራሳቫ የላከችውን ዘገባ እንግዱ ወልዴ እንደሚከተል ያቀርበዋል።
የግሪክ የፍልሰተኞች ሚኒስትር ዲሚትሪስ ካሪዲስ እንዳሉት አገራቸው ሀሳቡን የምታቀርበው መንግስት አዲስ እየተፈጠረ ያለው የፍልሰተኞች ቀውስ እጅግ እያሳሰበው በመምጣቱ ነው። በዚህ ዓመት ወደ ግሪክ የገቡ ፍልሰተኞች ቁጥር 31,000 ሲሆን ባለፈው ዓመት ግን 18,000 ነበር። የቁጥሩ ማሻቀብ ለአገሪቱ አሳሳቢ ሆኗል። በአውሮፓ ድሃ ተደርጋ የምትታየው ግሪክ 1,000,000 በሚሆኑ በአብዛኛው ከሶሪያ በመንጡ ፍልሰተኞች ከ10 ዓመታት በፊት ተጥለቅልቃ ነበር። ከሁለተኛው ዓለም ጦርነት በኋላ ወደ ምዕራቡ ዓለም የተደረገ ከፍተኛ ፍልሰት ሆኖ ተመዝግቧል። ከእንደ አውሮፓውያን አቆጣጠር 2021 ጀምሮ ከሁለት ዓመታት ወዲህ መሆኑ ነው 680,000 ፍልሰተኞች ህጋዊ እንዲሆኑ ተደርጓል። ወደ 60,000 የሚሆኑት አሁንም በህገ ወጥ መንገድ በአገሪቱ እንደሚገኙ ሚኒስትሩ ተናግረዋል። የፍልሰተኞች ሚኒስትሩ ዲሚትሪስ ካሪዲስ እንደሚሉት ፓኪስታንና ኢራንን የመሰሉ አገራት ዜጎቻቸውን ለመቀበል ፈቃደኛ ባለመሆናቸው የፍልሰተኞች ቁጥር ሊያሻቅብ ችሏል።
ፖክሬቲከስ ኤፒስትሮፌስ ታጂኑን ጂኑንደ ቦሩና ጂኑን ሞኖ ኤውሮፓይ
የአውሮፓ ህብረት በአጠቃላይ እነዚህ ሀገራት ህገወጥ ፍልሰተኞች የሆኑትን ዜጎቻቸውን እንዲወስዱ መጠየቅ አለበት። ካለዛ ማዕቀብ ሊጣልባቸው ይገባል።
አውሮፓ ፍልሰተኞቹን ወደ ሀገራቸው የመመለስ እርምጃ ካልወሰደች የህገወጥ አስተላላፊዎችን ማስቆም አይቻልም፣ እውነተኛ ስደተኞችም ችግር ይገጥማቸዋል ባይ ናቸው ሚኒስትሩ።
θα οδηγηθούμε στην κατάρρευση της προστασίας, διότι θα απαιτήσουν οι Ευρωπαίοι πολίτες στο μέλλον ότι αφού όλοι
ህጋዊ ስደተኞችን ከህገወጥ ፍልሰተኞች መለየቱ አስፈላጊ ነው። ምክንያቱም ሁሉም እዚህ የሚቆዩ ከሆነ ወደ ትልቅ ቀውስ አምርቶ አውሮፓ ድንበሮቿን ልዘጋ ትችላለች። ይህ ደግሞ ጦርነትና ወከባን ሽሽት የመጡ እውነተኛ ፍልሰተኞችን ከለላ መስጠት እንዳይቻል ያደርጋል።
እንደ ግሪክ ሁሉ ጣሊያንና ስፔንም የፍልሰተኞች ቀውስ ገጥሟቸዋል። ፍልሰተኞች በብዛት በሚመጡበት ወቅቶች ቀውሱን ለመቋቋም የአውሮፓ ህብረት ትናንት ረቡዕ አዲስ የአሰራር ደንብ አውጥቷል። ፍልሰት የአውሮፓ ሀገራትን ሁሌም እንደከፋፈላቸው ነው። የግሪክን አቋም ህብረቱ ይቀበል እንደው ገና የሚታይ ጉዳይ ነው። እስከዛው ግን ግሪክ እጇን አጣጥፋ እንደማትቀመጥ የፍልሰተኞች ሚኒስትሩ ተናግረዋል።
το θέμα είναι να μην χάσουμε το momentum και να μην μονοπολίσει η Ιταλία. Διότι όλα τα φώτα έχουν στραφεί στην Ιταλία.
አሁን ዋናው ጉዳይ ግሪክ ተጨባጭ ውጤት በሚያመጡ ጉዳዮች ላይ ማተኮር አለባት። ጣሊያን የፍልሰተኞች ችግር በተመለከተ የእርሷ ችግር ብቻ አድርጋ እንድታቀርበው መፈቀድ የለበትም። ከአስር ዓመታት በፊት ሁለት የመርከብ አደጋዎች በላምፔዱሳ በመቶ የሚቆጠሩ ፍልሰተኞችን ህይወት ከቀጠፉ ወዲህ ሌሎች ተመሳሳይ አሳዛኝ ክስተቶች ታይተዋል። አካባቢው ተመልሶ የአውሮፓ የፍልሰተኞች ቀውስ ማዕከል ሆኗል። ጣሊያን ወደ አውሮፓ የሚያሳልፉ መንገዶቹ ሁሉ ከዘጋች ወደ ግሪክ በገፍ ይገባሉ።
ግሪክና ቱርክ ሁለቱም ብቻ የሚመለከት የፍልሰተኞች ስምምነት በታህሳስ ወር ላይ ለመፈጸም አቅደዋል።
ተከታዩ ዘገባ ደግሞ አንድ መስማት የተሳናቸውን ቤተ መዘክር ያስቃኘናል። ጋላውዴት ዩኒቨርሲቲ መስማት የተሳናቸውና የመስማት ውስንነት ያለባቸው ሰዎች የግል ኮሌጅ ነው። ኮሌጁ የተመሰረተበትን 160ኛ ዓመት በቀጣዩ የጎርጎርሳውያን ዓመት ለማክበር በዝግጅት ላይ ይገኛል። ይህን መነሻ በማድረግ የአሜሪካ ድምጽ የዩኒቨርሲቲውን ብሔራዊ መስማት የተሳናቸው መልካ ህይወት ቤተ መዘክርን ጎብኝቷል። ቤተ መዘክሩ መስማት የተሳናቸውና የመስማት ውስንነት ያለባቸውን ሰዎች ባህል፣ ቅርስና ብዝሃነት የሚያካብት ነው። የማክሲም አዳምስን ዘገባ ሀብታሙ ስዩም ያቀርበዋል።
በዋሽንግተን የሚገኘው የብሔራዊ መስማት የተሳናቸው ህይወት ሙዚየምን የሚጎበኙ ለብዙ አስርት ዓመታት መስማት የተሳናቸውና የሚያዳግታቸው ሰዎች ባህልና ቅርስን የሚያንጸባርቁ የጥበብ ሥራዎች፣ ጽሑፎች፣ መጣጥፎች፣ ፎቶግራፎችና የዕለት ተዕለት ቁሳቁሶችን ስብስብ ለማየት ይችላሉ። ሜሬዲዝ ፔሩዚ የሙዚየሙ ኃላፊ ናቸው።
የኛ ተልእኮ ስለ መስማት የተሳናቸው ሰዎች ህይወት፣ ስለዚህ ማህበረሰብ ባህልና ቋንቋ መረጃን መስማት ለተሳናቸውም ሆነ መስማት ለሚችሉ ታዳሚዎች ማሸጋገር ነው።
ሙዚየሙ በ1864 የአውሮፓውያኑ ዘመን በዋሽንግተን በተመሰረተው ጋላዴት ዩኒቨርሲቲ ግቢ ውስጥ የሚገኝ ነው። ትምህርቱ የሚሰጠው በአሜሪካ የምልክት ቋንቋ ወይም ASL እንዲሁም በእንግሊዝኛ ነው። ከግዙፉ የሙዚየም ስብስቦች አንዱ ለጋላዴት ዩኒቨርሲቲ ታሪክ የተሰጠ ነው። በጣም ታዋቂ ከሆኑ ማሳያዎች አንዱ የኤስኤል ምልክቶችን የሚያሳዩ የእጅ ቅርሶች ናቸው። ፔሩዚ ሌላኛው ማሳያ ልዩ የሆነው የበር ደወልም እንደሆነ ይጠቁማሉ።
ኤሌክትሪክ ብርሃን የበር ደወል ከመፈጠሩ በፊት የአንድ ሰውን በር ለማንኳኳት የሚያስችል መላ ያስፈልግ ነበር። በክፍሉ ውስጥ ላሉት ሰዎች ልታገኛቸው እንደመጣህ የሚያሳውቅ አይነት ምልክት። ይህ በእጅጉ ልዩ የሆነ የበር ደወል አይነት ወይንም የማንኳኳት ብልሃት ነው። ድምፅ ከማሰማት ይልቅ ጎላ ያለ ንዝረት ይፈጥራል።
የኮቪድ-19 ወረርሽኝ በተለይ መስማት የተሳናቸውንና የሚያዳግታቸውን ሰዎች ሕይወት ፈታኝ አድርጎታል። ለምሳሌ ያክል የፊት መሸፈኛዎች በስፋት ለጥቅም መዋላቸው የከንፈር ንቅናቄን እየተመለከቱ የማንበብ ሂደትን የማይሞከር አድርጎታል። ፔሩዚ ዙምና ስካይፕን የመሳሰሉ የቪዲዮ መገናኛ መድረኮችም በምልክት መግባባትን ከባድ እንዳደረጉ ይናገራሉ።
መስማት ለተሳናቸው ማህበረሰብ በጣም የተለየ ተሞክሮ ነበር። እንደ ታሪክ ጸሐፊዎች ከ1918 የአውሮፓውያኑ ዘመን የጉንፋን ወረርሽኝ ጋር እንደሚመሳሰል ተረድተናል።
በአሁኑ ጊዜ በገላዴት ዩኒቨርሲቲ ከ1500 በላይ ተማሪዎች አሉ። የዩናይትድ ስቴትስ ፕሬዚደንት አብርሃም ሊንከን ከ160 ዓመታት በፊት ነበረ ትምህርት ቤቱ እውን እንዲሆን ባደረገው ሕግ ላይ ፊርማቸውን ያሰፈሩት።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ ዝግጅቶቻችን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ነን። የሁለተኛው አጋማሽ የመጀመሪያው ጥንቅራችን የጤፍንና የሌሎችን እህሎች ዋጋ ይቃኛል። በአማራ ክልል ዋና መዲና ባህር ዳርን ጨምሮ በአንዳንድ ከተሞች የጤፍና የሌሎች እህሎች ዋጋ መናር እንዳማረራቸው ነዋሪዎች ተናግረዋል። የአሜሪካ ድምጽ ያነጋገራቸው የባህር ዳርና የጎንደር ከተማ ነዋሪዎች ከግጭቱ በፊት የነበረው የጤፍ ዋጋ ዛሬ በ3ና በ4 ሺህ ብር በመጨመሩ ኑሮን መቋቋም እንዳልቻሉ ገልጸዋል። አክለውም በሌሎች የግብርና ምርቶችም ላይ ተጨማሪ ከከፍተኛ ጭማሪ እየታየ እንደሆነና መንግስት ገበያውን ለማረጋጋት ስራ እንዲሰራ ጠይቀዋል። አስተያየታቸውን የሰጡ የጤፍ ነጋዴዎች ደግሞ በክልሉ በጸጥታ መደፍረስ ምክንያት አርሶ አደሩ ምርቱን ወደ ገበያ አውጥቶ እየሸጠ እንዳልሆነ ጠቁመዋል። የአማራ ክልል የህብረት ስራ ማህበራት ማከፋፈያ ባለስልጣን በበኩሉ እየታየ ያለውን የዋጋ ንረት ለመቆጣጠር ከክልሉ ንግድና ገበያ ልማት ቢሮ ጋር ተባብሮ ምርቱን በብዛት እንደሚያጓጉዝና ለዚህም ኮማንድ ፖስቱ እጀባ እንደሚያደርግ አስታውቋል። ይህ ግን ዘላቂ መፍትሄውን ሊሆን እንደማይችል የገለጸ ቢሮ ፍጹም ሰላምን በማስፈን ሂደት ህዝቡ ሊተባበር እንደሚገባ አመልክቷል። አስቴር ምስጋናው ተጨማሪ አላት።
የባህር ዳር ከተማ ነዋሪው አቶ አለሙ ይርደው ባለፈው ሳምንት ጤፍ ለመግዛት ከባለቤታቸው ጋር እንደወጡ ያስታውሳሉ። ከወር በፊት በ10 ሺህ ብር እንደገዙት የገለጹት ጤፍ አሁን በሺህ ብሮች ጭማሬ እንደታየበት ለአሜሪካ ድምጽ ተናግረዋል።
እዚህ ሳምንት ባለፈው ሰኞ ዕለት ጤፍ ሸምት ከባለቤት ጋር ወደ ገበያ ወጥተን ነበረ። 6-7 ወር አካባቢ በፊት የገዛ ነው ጤፍ 6700 ምናምን ብር አካባቢ ነበር የገዛን ጤፍ 100 ኪሎን አንድ ኩንታል ማለት ነው። እና አሁን ሰኞ ዕለት ደግሞ ስንሄድ 13 ሺህ ብር ነው የተባለው። እና እኔ በጣም ደንግጫለሁ። ከእጥፍ በላይ ነው ያደገው ኦልሞስት። እና ዝቅተኛው ጤፍ እኮ 11500 12 ሺህ ብር ነው የሚባለው። እና 13 ሺህ ብር ነው እንግዲህ እኔ የገዛሁት 13 ሺህ ብር ነው የገዛው። ነጋዴዎችንም ስጠይቅ የሚሰጡት ምላሽ ከትራንስፖርቱ አንጻር አቅርቦት የለም። ትራንስፖርት በየቀኑ መንገድ ይዘጋል። ኢቭን ሽንኩርት 110 ብር ነው ለአንድ ኪሎ የገዛ ነው። እና ሁሉንም የእለት እለት የምትገዣቸውን ሽንኩርት እነ ቲማቲም ምናምን ስታያቸው ዋጋቸው በጣም ከፍተኛ ነው። ቲማቲም አሁን 80 ብር ነው ዋጋው። 13 ሺህ ብር ጤፍ ገዝተሽ እንዴት መኖር እንደሚቻል አይገባኝም። በቃ በተለይ ደግሞ መካከለኛ ዝቅተኛ እንደኔ አይነት የወር ደሞዝተኛ ለሆኑ ሰዎች መኖር የማይቻልበት ሁኔታ ውስጥ ነው ያለ ነው። ይህንን ደግሞ የፈጠረው ደግሞ አሁን ከወቅቱ ጋር ተያይዞ አንዱ የመንገድ መዘጋት፣ በየቦታው መንገዶቹ ዝግ ናቸው። ከባህር ዳር ወደ የትኛውም አቅጣጫ መውጣት የምትችይበትም መግባት የምትችይበትም ሁኔታ የለም። ሁለተኛው ነገር ደግሞ ስግብግብ ነጋዴዎች ይህንን ወቅት ይህንን ጊዜ ተጠቅመው ያላቸውን ነገር በተመጣጣኝ ዋጋ እንኳን ከማቅረብ ይልቅ ጊዜውን ተጠቅመው በከፍተኛና ሰዎች ሊቋቋሙት የማይችሉት ሁኔታ እየሸጡ ያሉበት ሁኔታ ነው ያለው።
አቶ አለሙ አክለውም የአማራ ክልል በተለይ ምዕራቡና ምስራቁ የጎጃም ክፍል ጤፍ አምራች ቢሆንም የአካባቢው ነዋሪ በዚህ ዋጋ ለመሸመት መገደዱ አስደንጋጭ እንደሆነና ለዚህ በዋናነት የዳረገው ግጭት ቶሎ ካልቆመ ሕዝቡ በኑሮ እንደሚጎዳ ስጋታቸውን ገልጸዋል። ከምዕራብ ጎጃም ዞን አዴትና ጎንጂ ቆለላ ከተባሉ ጤፍ አምራች አካባቢዎች ጤፍን እያመጡ እንደሚነግዱ የነገሩንና ስማቸው በሚስጥር እንዲያዝ የጠየቁን አንድ ነጋዴ በወቅታዊ ግጭት ምክንያት አርሶ አደሩ ምርቱን ወደ ገበያ አያወጣም ብለዋል።
እዚህ ወረዳ ላይ ነው አይደል የሚመጣ ምግበሎች? አሁን የተሰጠው ችግር የምታየው አብዛኛው ወደ አዴትም ሆነ ወደ ሞጣ በዛ በተለያየ መንገድ ነው። በዛ ስለሆነ መንገድ ላይ የተለያየ ነገር ስለሚገጥመው ምንም ስለሚለው ያንም ያወጣውም አልቻለም። ከዚያ ባለመኪናውም ደግሞ በመኪናችን ደግሞ ድንገተኛ ጤና ደሙን ክራይ ካልተከፈለን አንድም እስከማለት ደረጃ ሁላ ይደርሳል። በቃ በዚያ ጉዳይ ነው ከዚህ ሊደርስ የቻለ እንጂ ዝም ብሎ ነጋዴ አሁን ትርፋማ ለመሆን አስቦ የሚያደርገው በዚህ አይደለም። ከወቅታዊ ጉዳዩ ጋር በተመለከተ አርሶ አደሩ አሁን ገበያ ላይ እያወጣው አይደለም። በሰላም ውለን መግባት ስላልቻልን በሚል አሁን ገበያ ላይ ምርቱ ራሱ አይወጣም። አልወጣ ሲል ደግሞ ነጋዴው ሄድና ያችን ያገኛትን በቃ ኮምፒቴሽን ይወጥማል። እዞ ለመንጣት ግን ይህን በተመለከተ ነው እንግዲህ ተናያንስቃሁን በዚህ ደረጃ ደረሰ።
አሁን ጤፍ ስንት ብር ገብቷል?
አሁን ከኛ አሁን አረገቢያ እስከ 12
ጤፍ አብቃይ አካባቢዎች እንደሆኑ የተገለጹትን የአዴትና የጎንጂ ቆለላ ወረዳዎች አርሶ አደሮችን በስልክ ለማነጋገር ያደረግነው ጥረት ስልክ ባለመስራቱ ምክንያት አልተሳካም። የአማራ ክልል የንግድና ገበያ ልማት ቢሮ ግብይት ዘርፍ ምክትል ኃላፊ አቶ አበጃ አየለ ባለፈው ሳምንት ለአሜሪካ ድምጽ በሰጡት አስተያየት የሸቀጥና ምርት አቅርቦት እጥረቱን ለመቅረፍ ከኮማንድ ፖስቱ ጋር እየሰሩ እንደሆነ መናገራቸው ይታወሳል። የጎንደር ከተማ ነዋሪ እንደሆኑ የነገሩን ይፍቱ ስራ ማረው የተባሉ ግለሰብ ስለ ዋጋ ንረቱ ጠይቀናቸው በሰጡት አስተያየት
እጅግ በጣም ውድ እውነት ነው የምልሽ። እኔ በዚህ 2 ዓመት ውስጥ ያለው ቀርቶ አሁን በዚህ ወር ውስጥ እንኳን በጣም ሀይ የሆነ ጭማሪ ነው ያለው። አጠቃላይ ስፔሻሊ ጎንደር ላይ 30 ብር 20 ብር የምገዥው ከአሁን 100 ብር 100 ምናምን ብር ነው እየገዛሽ ያለው። ሽንኩርት ከግርግር በፊት ኦልሞስት 55 ብር ምናምን ነው ስንገዛ የነበረው፣ 50 ብር ነው ስንገዛ የነበረ። አሁን ሱቆች ላይ ምናምን እስከ 120 ብር ይሸጣል። ዋናው ገበያው ላይ ሂደን እንኳን 100 ብር ምናምን ነው የምንገዛው፣ 80 ብር። ፎሮኒ ፓስታ ያው ከቀደም ብሎ ከአንድ ወር በፊት ምናምን እነሱ ነገሮች የጨመሩ የ20 ብር ጭማሪ አለው፣ የ10 ብር ጭማሪ አለው።
እሺ ጤፍስ?
ጤፍ አሁን ያለው 115 ብር 120 ብር ምናምን እየተባለ ነው። እና ያው አቅርቦትም ስለሌለም ሊሆን ይችላል፣ ግን በጣም የኑሮ ውድነት አይሆናሉ።
በእህል የችርቻረው ንግድ እንደተሰማራች የገለጸችልን በሰሜን ጎንደር ዞን አዘዞ ከተማ ነዋሪ የሆነችው ወይዘሮ አለሚቱ ደሴ ጤፍን ጨምሮ ሌሎች እህሎች በአሁኑ ሰዓት እንደተወደዱ ትናገራለች።
አሁን ላይ ያለው የገበያ ሁኔታ በጣም ከባድ ነው፣ ለሻጭም ለገዥም። አሁን ያለው የእህል ዋጋ ቀይ ጤፍ 90 ብር ነው፣ ነጭ ጤፍ 100 ብር አሁን ላይ ነው በጣም በይበልጥ በጥቶ የጨመረ። አብዛኛው 50 ብር 60 ብር እስከ 70 ብር ነበር ያው የነበረ። አሁን ላይ ግን ግጭቱ ከጀመረ አንስቶ በቃ 85 90 አሁን ላይ 100 ገብቷል። ነጭ ጤፍ 100 ብር ነው፣ ቀይ ጤፍ 90 ብር፣ ሽንኩርት 100 ብር ነው። እኛ ከሆነ
ነጋዴ ነኝ ብለሻል። እህል የምታመጡት ከየት ነው?
እዚሁ ሁነን ያው የገጠሩ አካባቢ የገጠር ማህበረሰብ ሲያመጣ እዚሁ ነው ምንገዘውኛ የገጠሩ ሰውም ያው በስጋት ስላለ የሚመጣ የለም። የገጠሩ አይመጣም፣ በየአካባቢው ያው በየአቅራቢ ያለ ይመጣል እንጂ ወጦ ለመሸጥ አሁን ተዛውሮ በጣም አስቸጋሪ ስለሆነ አይመጣም።
አቶ አለም ዘውድ ስሜነህ የአማራ ክልል ህብረት ስራ ማህበራት ማስፋፊያ ባለስልጣን ምግብ ዋስትና ግብይት ዳይሬክተር ናቸው። ባለስልጣኑ የህብረት ስራ ማህበራት ለሸማቾች በተመጣጣኝ ዋጋ እንዲያቀርቡና ማህበራት ደግሞ እህል ከቦታ ቦታ እንዲያጓጉዙ ሁኔታዎችን ለማመቻቸት እንደሚሰራ ዳይሬክተሩ አስታውቋል። ይሁንና በአሁኑ ሰዓት የምርት ቅብብሎች ለማድረግ ወቅታዊ የጸጥታ ችግር እንቅፋት እንደሆነባቸው አመልክተዋል። አያይዘው ምርትን በብዛት ለማጓጓዝ በኮማንድ ፖስቱ እጀባ እንዲደረግልን እንጠይቃለን ያሉት ዳይሬክተሩ፣ ይህ አሰራር ግን ዘላቂ መፍትሄ ስለማይሆን ከቦታ ቦታ ለሚደረገው እንቅስቃሴ ህዝቡ ትብብር እንዲያደርግ ጠይቀዋል።
አሁን እንደዚህ በበልክ ሊጫኑ ምርቶች ሲኖሩ ለምሳሌ ኮማንድ ፖስቱ እንዲያውቁ ተደርጎ የእጀባ ጥያቄዎችን የምንጠይቅበት አካሄዶች አሉ። እጀባ ጥያቄ ማለት ያው መንገድ ላይ ላደረ ሴትርት ችግሩ እንዳይገጥመን ለማድረግ ማለት ነው። ግን ይሄ በዘላቂነት በመፍታት በኩል እንደ ውጤታማ ነው ማለት አይቻልም። ምክንያቱም የሁለቱም ፈቃደኝነት ይጠይቃል። የሚያሳልፈው በእያንዳንዷ ሁኔታ ላይ የጸጥታ ኃይሉን ሁሉ ቦታ ተሰማርቶ ይህንን ስሙዝ ማድረግ አይችልም ማህበረሰቡ ህዝቡ ካልተባበረ በስተቀር። ስለዚህ ከቦታ ቦታ የሚደረጉ እንቅስቃሴዎችን ያው የምርት አቅርቦት ያለበት ቀጠና ላይ ያለው ምርት ወደ ምርት አጠር ወደ ሆነው ቀጠና እንዲንቀሳቀስ ህብረተሰቡ ህዝቡ በራሱ መተባበርና ማገዝ መቻል አለበት። የጸጥታ ኃይሉ ግን በተቻለ መጠን በጣም ክሪቲካል የሆኑ ጉዳዮችን በኮማንድ ፖስቱም ታጅቦ የሚሄዱባቸው አልፎ አልፎ እንደዚህ አይነት አሰራሮች የምንከተልበት አካሄዳለ። ግን ይህ ዘላቂ አይደለም። ህዝቡ በራሱ መንገዶች እንዲከፈቱ፣ የፍጆታ እቃዎች ሸቀጦች በስፋት ወደ ፈለገው አቅጣጫ በነጻነት እንዲንቀሳቀሱ የማድረግ ኃላፊነቶችን አብሮ በመተጋገዝ መስራት ካልቻለ ትንሽ ሊከብድ ይመስለኛል። እኛ ችግሮች ናቸው ያሉት። ለመንግስት ሰራተኛውም፣ ለዝቅተኛ ነዋሪውም፣ በሸማች ማህበራት በኩል እነዚህ መብቶች እንዲቀርቡ ለማድረግ ጥረት እያደረግን ነው እንደ ክልል ህብረት ስራ ባለስልጣን።
ይህ በእንዲህ እንዳለ አዲሱ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በክልሉ መንግስት በሚተዳደረው ቴሌቪዥን ጣቢያ ቀርበው በሰጡት አስተያየት በአደናጋሪና የተሳሳተ የፖለቲካ ሀሳቢዎች ወደ አላስፈላጊ ግጭቶች የገቡ ወንድሞች ሲሉ የጠሯቸው ኃይሎች ከድርጊታቸው እንዲቆጠቡ አሳስበዋል። በየጊዜው የሚደረጉ የኃይል እንቅስቃሴዎች ህዝቡን ወደማያቋርጥ የማህበራዊና ኢኮኖሚያዊ ምስቅልቅል እንደሚከተው የጠቆሙት ርዕሰ መስተዳደሩ ለክልሉ ህዝብ እቆረቆራለሁ የሚል አካል ሁሉ ዘላቂ ሰላም ለማምጣት እንዲሰራ አሳስበዋል። ለአሜሪካ ድምጽ አስቴር ምስጋናው ነው።
ተከታዩ ዘገባችን ደግሞ የመስቀል ወፍና ወረሃ መስከረምን ይመለከታል። የመስቀል ወፍ የሚለው ማህበረሰባዊ ብሂል በሀገራችን ልዩ ልዩ አካባቢዎች ህዝቡ በየበዓሉ ድምቀት በሚያከብረው የመስቀል በዓል በሚውልበት የመስከረም ወር አጋማሽ ላይ ጎልተው ከሚታዩት የአእዋፍ ዝርያዎች ጋር የተያያዘ ነው። ታዲያ በእርግጥ የመስቀል ወፍ ብህሉ እንደሚገልጸው አመቱን ሙሉ ሳይታዩ ቆይተው በመስከረም ላይ የሚከሰቱ አውደ አመታዊ አእዋፍ ናቸውን ሲል አስማማው አየነው የአእዋፍ ዝርያንና ባህሪን በቅርበት የሚያጠኑ ባለሙያዎችን አነጋግሮ ተከታዩን አሰናድቷል።
በርካታ ሃይማኖታዊና ህዝባዊ በዓላት በሚከበሩበት የአዲስ አመት የመጀመሪያው ወር በሆነው በመስከረም ብዙዎች የአዲስ ዘመን መምጣት ምልክት ከሚያደርጉት የአደይ አበባ ጋር የመስቀል ወፍ የተሰኘው አእዋፍ ዝርያዎችም ጠፍተው ቆይተው የሚከሰቱበት ተደርጎ እንደ ማህበረሰባዊ ብሂል በስፋት ሲነገር ይደመጣል። በብሂሉ ትይዩ ለረጅም ጊዜ ሳይታይ የቆየ ሰው ድንገት ሲከሰት ጠፍቶ ከርሞ መታየቱን ለመግለጽ ምን ነው እንደ መስቀል ወፍ የመስቀል ወፍን ክሳ የሚለው አባባል ጥቅም ላይ ሲውል መስማት የተለመደ ነው። በእርግጥ የመስቀል ወፍ ዝርያዎች በተለምዶ እንደሚባለው አመቱን ሙሉ ተሰውረው ከርመው በመስከረም ወር አጋማሽ ብቻ የሚከሰቱ ናቸውን ስንል ስለ አዋፍ በቅርበት የሚያጠኑ ባለሙያዎችን ማነጋግረናል። የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጅራ ለረጅም ዓመታት ከአዋፍ ጋር በተያያዘ የሰሩ ከፍተኛ ባለሙያ ናቸው። አቶ ኩመራ እንደሚሉት ማህበረሰቡ በአካባቢው ከሚያዩ የተፈጥሮ ውህደታዊ ለውጥ ጋር ያቆራኛቸው እኒህ የአዋፍ ዝርያዎች በእርግጥም ከአባባሉ ጋር የሚዛመድ ባህሪ አላቸው።
የተለያዩ አይነት ዝርያዎች አሉ። እንደየ አካባቢው ሁኔታ ይለያያሉ። አንድ ወፍ ብቻ አይደለችም። ለምሳሌ አሁን ደጋ አካባቢ ወይ ደግሞ ወይና ደጋ አካባቢ ወይ ደግሞ ወረድ ብሎ ወደ ቆላም ክፍልም እንደዚሁ እናያቸዋለን። በቤተሰብ አንድ ናቸው፣ ግን በዝርያ ደረጃ ደግሞ የሚለያዩ እንደየ አካባቢው ግን የመስቀል ወፍ ተብሎ ስያሜ ያላቸው አሉ። ለምሳሌ አሁን አዲስ አበባ አካባቢ ኢንዲጎ በርድ ነው የሚባሉት። ባሌ፣ ወደ አርሲ፣ እነዚህ ደጋማ ቦታዎች አካባቢ ስንዴ ማሳ ውስጥ ወይም የገብስ ማሳ ውስጥ ወይ በቆሎ በብዛት በስፋት የምናያቸው እነዚህ ቢሾፕ ዝርያዎች ብዙ ናቸው ብያለሁ። ከስድስት በላይ ይሆናሉ። እነዛን በብዛት እናያለን።
የኢትዮጵያ የዘመን መለወጫ የሆነው ወርሃ መስከረም በተለምዶ የመስቀል ወፍ የሚባሉ የአዋፍ ዝርያዎች የመራቢያ ወቅት እንደሆነ የሚጠቁሙት አቶ ኩመራ የወፎቹ በተለይም የተባቱ የላባቸው መጠን ረዝሞ መልካቸውም በተፈጥሯዊ ሂደት ተቀይሮ ለሰዎች አይነግቡ የሆነ ቀለም እንደሚኖራቸው ያስረዳሉ። በዚህም መስህብነት ጎልቶ መታየታቸው ለአባባሉ ሁነኛ መሰረት እንደሆነ አቶ ኩመራ ይናገራሉ።
ከወፎች ባህሪ ውስጥ አንዱ የሚገርመው ነገር ወንዶቹ ቀለማቸውን ይቀይራሉ፣ በተለይ በርቢ ጊዜ እና ይህንን ደግሞ የሚያደርጉበት ዋናው ምክንያት በወንዶች መካከል ፉክክሮች አሉ። ሴቶችን ለመሳብ፣ ጓደኛ ለመያዝ፣ ለማግኘት ጠንከር ያለ ፉክክር ስላለ የላባቸውን ቀለም ይቀያይራሉ፣ ውብ መስሎ ሆኖ ለመታየት። አንዱ የሚጠቀሙበት ስልት ነው። ወይ ሙሉን ጥቁር ይሆናሉ። አንዳንድ አካባቢ ደግሞ ከጭንቅላታቸው ጀምሮ አንገታቸው፣ ማጅራታቸው አካባቢ ቢጫ ይሆናሉ። የተወሰነ ክንፋቸውም ላይ የቢጫ መስመር፣ ይሄ የሎ ቢሾፕ የሚባለው ነው። አንዳንዶች ደግሞ ቀይ ነው የሚሆነው፣ ሬድ ቢሾፕ የምንላቸው እንደዛ ነገር ያሳያሉ። አሁን መሀል ኢትዮጵያ ደጋማ አካባቢ ከወይነ ደጋ ጀምሮ ደግሞ ያሉት በተለይ ሸዋን ይዞ ወደ ምዕራብ ኢትዮጵያ ክፍል፣ ወደ ሰሜን ምዕራብ ኢትዮጵያ ክፍል ስርጭታቸው ይሄ ኢንዲጎ በርድ የምንላቸው ናቸው እና የድንብጥ ጋር ዝርያ ጋር የሚቀራረቡ ናቸው። መጠናቸውም ያንን ነው የሚያክሉት። እነሱ ደግሞ ሙሉ በሙሉ ጥቁር ነው የሚሆኑት። ስለዚህ ይሄ ከምን ጋር ነው የሚያያዘው? እንግዲህ ከብሪዲንግ ሲዝን ጋር ከያረባብ ወቅታቸው ነሐሴ ወበጨረሻ አካባቢ ጀምሮ ከዛ እስከ መስከረም ሙሉን ጥቅምት ድረስ ይዘልቃል። ልክ ያ የብሪዲንግ ሲዝናቸው ወይም ደግሞ የርቢ ወቅታቸው ሲያልፍ የወንዱ ከለር ይቀየራል። በነበረበት ወደ ሌላ ከለር ስለሚቀየር ሌላ አይነት ወፍ መስሎ ነው ቢቀምሉት ያው ራሳቸው ናቸው። ዞሮ ዞሮ
የወፎቹ ተፈጥሯዊ ቀለማቸውን የመቀያየር ባህሪ ከሀገራዊ ቢል ባለፈ የቱሪስቶችን ቀልብ እንደሚስብ ከ17 ዓመት በላይ ባስጎብኝነት እንደሰራ የሚናገረው አዚዝ አህመድ ይገልጻል። በሙያው ፎቶግራፈር የሆነው አዚዝ አህመድ ምናልባትም አዋፍ በፎቶ ላይ እንደሚታዩት በጋራ በሚበሩበት ወቅት የሚሰሩት የመስቀል ቅርጽ ለቢሉ ሌላው ምክንያት ሊሆን እንደሚችል ያመለክታል።
ወፎች ወንዶቹ በጣም ያምራሉ። የከለር ዲዛይናቸው፣ የድምጻቸው እንዲሁም ሲበሩ ይለያሉ። ክንፋቸው ይለያል እና መስቀል ወፍ ስትበር የመስቀል ሳይን ታሳያለች እና በጣም ከለርፉለች። ደረቷ ካቢጫ አለ፣ ሙሉ ጥቁር፣ ጭሯ ረጅም ነው እና ወቅቱን ጠብቀው ስለሚመጡ ነው የመስቀል ወፍ የተባሉ። ስናነሳቸው ደግሞ ፎቶ ከአደይ አበባ ጋር ክረምቱ አልቆ በጣም የሚያምር ሲዝን ነው። ከለርፉል የሆነ ሲዝን ነው እና በዚህ ሲዝን ላይ የፎቶ ከለር ሲጨመርበት ለፎቶ በጣም ያምራሉ።
አቶ ኩመራ ዋቅጅራም የመስቀል ወፍ የሚባሉት የዋፍ ዝርያዎች የላባ ቀለማቸውን ስለሚቀያየሩ ብቻ ሳይሆን ወቅትን እየጠበቁ ከአንዱ ክፍለ ዓለም ወደ ሌላው ክፍለ ዓለም መዘዋወራቸውም ለአባባሉ ተጨማሪ ምክንያት ሊሆን እንደሚችል አብራርተዋል።
ለተወሰነ ጊዜ ወደ ሌላ አካባቢ ሺፍት አድርጎ ምክንያቱም አሁን ምናልባትም በዛ ጊዜ እንግዲህ የሚመጡት ይህ የእሸት ወቅት ነው። ስንዴ፣ ገብስ ፍሬ የሚይዙበት እና አብቦ ጨርሶ የሚያብቡበትና ፍሬ የሚይዙበት እዛ ላይ ነው በብዛት የሚታዩት። እነዚህ ይመገባቸዋል ማለት ነው። የነበሩበትን ቦታ ለአጭር ጊዜ ይለቁና ወደ ሌላ ቦታ ሽፍት ያደርጋሉ። ያው ወቅት ደግሞ የሚፈልጉት ወቅት ደግሞ እዛ አካባቢ ላይ ሲመለስ ይመለሳሉ የሚል ሁለተኛ ሌላ ምክንያትም ይቀመጣል።
ኢትዮጵያ በርካታ የአዋፍ ዝርያዎችና የቱሪስት መዳረሻዎች ባለቤት እንደሆነች የጠቀሰው አዚዝ አህመድ በበኩሉ የመስቀል ወፍ የሚለውን ብሂል በመስከረም ወር ከሚከበሩ በዓላት ጋር በማቀናጀት የተሻለ የቱሪዝም ፍሰት ወቅትና መዳረሻ ማድረግ እንደሚቻል ይመክራል።
ኢትዮጵያ ዋን ኦፍ ዘ ቤስት ፕሌስ ነው ለበርድ ዋቸርስ። የተለያየ አይነት ኢንቫይሮንመንት ስላለው ሀገሪቷ በጣም ብዙ ወፎች አሉ። በታሪክ ደግሞ ትልቅ ታሪክ ላሊበላና አክሱምን ስናነሳ በጣም ትልቅ ታሪክ አለው። ኢትዮጵያ ከሞያሌ ተነስተ ታች እስከ አክሱም ብትነዳ በአንድ ሀገር ውስጥ የተለያየ ካልቸር፣ የተለያየ ቀለማት፣ የተለያየ ምን ልበል የመሬት አቀማመጥ ስታያለ በአንድ ሀገር ውስጥ በጣም ብዙ ያላት ኢትዮጵያ ትልቅ ታሪክ ያላት ሀገር ነች እና በአንድ ሀገር ውስጥ ብዙ ነገር ማየት ይቻላል።
በኢትዮጵያ ከ800 በላይ የአዋፍ ዝርያዎች እንዳሉ ይታመናል። የመስቀል ወፍ በመባል የሚታወቁት ወፎች ብቻ 10 አይነት ዝርያዎች እንዳሏቸው ባለሙያዎች ይገልጻሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የሐሙስ ምሽት ስርጭታችን አሁንም እንደቀጠለ ነው። ከተከታዩ ዝግጅታችን ደግሞ የኑሮ ውድነትና ግጭት የመምህራንን ሕይወት እየተፈታተነ እንደሆነ እንመለከታለን። የዓለም መምህራን ቀን በየዓመቱ በአውሮፓውያኑ አቆጣጠር ጥቅምት 5 ተከብሮ ይውላል። በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ወይም ዩኒሴፍ በተደነገገው በዚህ ቀን የመምህራን አስተዋጽኦ ይዘከራል። የገጠሟቸው ችግሮችና መፍትሄዎቻቸውም በዕለቱ በትኩረት ይብራራሉ። እኛም በተለይ ኢትዮጵያውያን መምህራንን በወቅታዊ ሁኔታ እና ተያያዥ ጉዳዮችን ለመዘከር አንድ እንግዳ ጋብዘናል። እንግዳችን የኢትዮጵያ መምህራን ማህበር ፕሬዝዳንት፣ የዓለም አቀፉ መምህራን ማህበር ደግሞ የቦርድ አባል የሆኑት ዶክተር ዮሐንስ በንቲ ናቸው። ፕሬዝዳንቱን ያነጋገራቸው ሀብታሙ ስዩም ነው። ዶክተር ዮሐንስ መምህርነት ለእርሳቸው ስላለው ትርጉም በማጋራት ይጀምራሉ።
መምህርነት መሰጠት ነው። ግላዊ ፍላጎት በላይ ለዜጎች ለትውልድ ማሰብ ነው። ቁሳቁስ ሳይሆን ጭንቅላት መቅረጽ ነው። በአጠቃላይ የሀገርን ማስቀጠል ነው ብዬ ነው የማስበው። መምህርነት በጣም ወሳኝ የሙያዎች ሁሉ እናት አባት መሰረት ነው።
በመቶ ሺዎች የሚቆጠሩ መምህራን ኢትዮጵያ ውስጥ ይኖራሉ። በየቀኑ እውቀት ለመመገብ ተማሪዎችን ለመርዳት ጥረታቸውንም ቀጥለዋል። በእርሶ ማህበር እይታ የኢትዮጵያ መምህራን አሁን ያሉበት ሁኔታ ምን ይመስላል? የኑሯቸው ነጸብራቅ ምን አይነት ነው ብሎ ያስባሉ?
ሁሉም ልገንዘብ እንደምችል የኑሮ ውድነት አለ ኢትዮጵያ ውስጥ። ነገር ግን የኢትዮጵያ መምህራን ማህበሩን በምችለው አቅም ተጠቃሚ እንዲሆኑ እዚህ ስራ ቆይተዋል። ይህን ወደፊት ማጠናከር ይቀጥላል። አንድ ሁለት ነገር ብቻ ለመጥቀስ ያህል በዘላቂነት የአበረታታ ተብሎ የሚጠበቀው የመኖሪያ ቤት መስሪያ ቦታ ወይም ኮንዶሚኒየም እንድፈቀድላቸው ባለፉት ጥቂት አመታት ተሳክቶ እሱ እየተሰራ ነው። አምና ባለ ሪፖርት ከ110,000 በላይ መምህራን መስሪያ ቦታ አግኝተዋል። ይሄ ስራ ተጠናክሮ ቀጥሏል። እንዲሁም ደግሞ የስራ ክብደት ምዘና የሚባላል ጆብ ኢቫሉዌሽን ግሬዲንግ ከ2011 ጀምሮ ስራ ላይ የዋለ እሱ በተቻለ መጠን የመምህራንን የስራ ክብደት ውስብስብነት ከግንዛቤ ያስገባ እንዲሆን ብርቱ ጥረት አድርገን ደህና የሚባል ስራ ተሰርቷል። ተነጋጋሪ ነው እንግዲህ ሙሉ በሙሉ ተሟልቶላቸዋል። ጉድለት የለባቸውም ማለት አይቻልም። ከኑሮ ውድነት አኳያ አሁንም ጥያቄ አለ። እሱ የሚፈታበት ሁኔታ ከሚመለከታቸው ጋር ጥረት እያደረግን ነው። ደምድሞ በጣም መጥፎ ነው። ደምድሞ በጣም ደግሞ እጅግ ጥሩ ነው ብሎ ማለት አይቻልም።
ዶክተር ዮሐንስ እንግዲህ ኢትዮጵያ ባለፉት ጥቂት ዓመታት የተለያዩ ግጭቶች፣ ጦርነትን አስተናግዳለች። እነዚህ የሰላም እጦቶች በመምህራን ስራ ላይ የፈጠሯቸው ተግዳሮቶች እንዴት ይገለጻሉ?
በእውነቱ ይሄ በጣም ከፍተኛ ነው። በአንድ በኩል በስራ ቦታቸው ላይ ከፍተኛ ተጽዕኖ ይፈጥራል። ጦርነቱ ያለበት አካባቢ ብቻ ሳይሆን በሌሎች አካባቢ ያሉ መምህራንም ጭምር የስነ ልቦና ጫና ፈጥሮባቸዋል ማለት ይቻላል። ምክንያቱም ራን አብሮ የመቆም የሶሳይቲ አስተሳሰብ አላቸው እና በአንድ አካባቢ ባሉ መምህራን ላይ የደረሰውን ጉዳት እነሱም ይጋሩታል። በአጠቃላይ ሲታይ ይሄ ነው። በሁለተኛ ደረጃ መምህራን ራሳቸው ግጭቱ ጦርነቱ በተከሰቱባቸው አካባቢዎች ራሳቸውም ተጎጂ ተጠቂ የነበሩበት ሁኔታ አለ። የሚወዷቸው ተማሪዎች እንደዚሁ የስራ ቦታቸው ብለን የምንወስደው ትምህርት ቤት የወደሙባቸው፣ የተጎዱባቸው፣ ሙሉ በሙሉ ጠፉባቸው፣ በከፊልም የተጎዱባቸው ስለሆነ ይህ ሁሉ መምህራን ሲሆን በኋላ ከፍተኛ ጫና ፈጥረዋል። በጣም አሳዛኝ ነው። ይሄ ጉዳይ በሰላም እልባት እንዲያገኝ ማህበራችን በሀገርም በተለያዩ መግለጫዎች እንደ ዓለም አቀፍ ተቋም አመራነታችንም የአፍሪካ ኮሚቴ ባለፉት ለምሳሌ የሰሜኑ ሀገራችን ክፍል የተከሰተውን ጦርነት አስመልክቶ ሁለት ጊዜ ያህል የአቋም መግለጫ ሪዞሉሽን የሚሉት ማለት ነው ወጥተው ችግሮቹ በሰላም እንዲጠናቀቁ ጥረት ስናደርግ ነው የነበረው። አሁን አጠቃላይ ለሀገራችን ጉዳት ስላለው ጦርነት መጨረሻ ውይይት ስምምነት መሆኑ ላይቀር ነገር በሰላም እንዲፈታ ጥረት ስናደርግ ነው የነበረው።
ዶክተር ዮሐንስ እንግዲህ እርስዎ የዓለም አቀፉ የመምህራን ማህበር የቦርድ አባልም ኖት፣ የብዙ ሀገራትን የመምህራን ህይወት ለማነጻጸር እድሉን አግኝቷል ብዬ አስባለሁ። በእርስዎ ማህበር ስር ያሉ መምህራንም ሆነ በአጠቃላይ ኢትዮጵያ ውስጥ የሚኖሩ መምህራን ምን አይነት ህይወት እንዲኖራቸው ይሻሉ?
የተሻለ ኑሮ ለመምህራን መፈጠር አለበት የሚል መንገድ ተያይዘናል። እንዲሁም ደግሞ በሀገራችን መምህራንን የሚመስል የእነሱን ሙያ የሚዘክር ባለ 32 ፎቅ ህንፃ መሀል አዲስ አበባ ሜክሲኮ አካባቢ ሬድት አካባቢ ለመገንባት እቅድ ይዘናል። እሱን የመምህራንን ገጽታ ከመገንባት አኳያ በማህበረሰቡ ውስጥ ያላቸውን ተቀባይነት ከፍ ከማድረግ አኳያ ከፍተኛ ሚና አለው ብለን ስለምናስብ ከገነባን ከዛም ከሚገኘው ገቢ የመምህራን ልጆች፣ ቤተሰቦች ድጋፍ ልናገኝ እንችላለን ብለን እናስባለን። ከፋይናንስ ገቢ አኳያ ስናይ እንዲሁም ደግሞ ህትመት ከፍተኛ ስታንዳርድ ያለው ህትመት እንዲኖር ነው እያሰብን ያለ ነው። ይሄ መምህራን ይጽፋሉ፣ በስራ ላይም ያሉ ከስራም በኋላ በጡረታ እድሜያቸውም በርካታ ቁጥሮቻቸውን በጽሁፍ ለትውልዱ አስቀምጠዋል እና ያንን ሊያሳትም የሚችል የህትመት ተቋም ለመገንባትም እያሰብን ነው። እንግዲህ ደረጃ በደረጃ የመምህራን ህይወት ለመቀየር እናስባለን።
በዛሬው የዓለም መምህራን ቀን የመምህራን ውጤቶች የሆኑ በርካታ የትናንት ተማሪዎች ዛሬ በትልልቅ ስራ ውስጥ ያሉ ሊሆኑ ይችላሉ። በአጠቃላይ ማህበረሰቡ ጎልቶ እንዲገነዘበው የሚሹት ጉዳይ ምንድን ነው?
ወላጆች አምነው የሚወዷቸውን ከአብራቆቻቸው የወጡትን ልጆቻቸውን አምነው የሚልኩት ወደ ትምህርት ቤት ነው። ትምህርት ቤት ውስጥ ያለው ዋናው ሰው መምህር ትናትና እነዛን የሚወዷቸው ልጆች አምነው ወደ እውቀት አባቶቻቸው እውቀት እናትታቸው ምልኩ ከሆነ በዛን ልክ ለመምህራን ልሰጧቸው የሚገቡ ክብር ለመምህራን ተጠቃሚ እንዲሆኑ የመንግስት ባለስልጣናት ትኩረት እንዲሰጧቸው ማህበረሰቡ እንዲደግፍ ጥያቄ ያቀርባለሁ። እንዲሁም ደግሞ መምህራን እንግዲህ የሚያስተምሯቸው ሰዎች አንዱ ማለት ይቻላል ወይም አንዳንዶቻቸው ከነሱ የተሻለ ኑሮ ይኖራሉ። በአንድ በኩል መምህራን ያስደስታል፣ ምክንያቱም ከነሱ የተሻሉ ህይወት የሚኖሩ ዜጎችን ማፍራት በራሱ ትልቅ ኩራት ነው።
እኛም ዝግጅቶቻችንን በዚሁ እናጠናቅቃለን። ከአቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም፣ በደህና እደሩ። Thank you.